በሀገሪቱ የተለያዩ ክፍሎች የተቀሰቀሰውን ህዝባዊ አመጽ ምንነት አቅጣጫና ሁነኛ የመፍትሄ አማራጮች ለመዳሰስና አድማጮችን በንቃት ለማሳተፍ የታለመ ተከታታይ ውይይት አካል ነው። ኢትዮጵያዊነት ይሰኛል አራት የሲቪክ ቡድኖችና ማህበሮች የመሰረቱት ድርጅት ነው። ማህበሩ በቅርቡ ለዓለም አቀፉ ማህበረሰብ፣ ለመንግስታትና ለኢትዮጵያውያን በጻፈው ደብዳቤ መነሻነት ከሁለት መስራች አባሎቹ ጋር የጀመረው ተከታታይ ውይይት የመጨረሻ ክፍል ቀጥሎ ይቀርባል። አሁን የሚታዩት ሁኔታዎች በዚሁ ተቀጠሉ ሊያደርሱ የሚችሉትን ጉዳት ጨምሮ ካጣልቅኙ መውጫ የሚረዱ ሁነኛ አማራጮችና የዜጎችን ሚና ይመረምራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል።
እኔ በትሩ ገብረ እግዚአብሔር እባላለሁ። ምኖረው ዳላስ ቴክሳስ ነው። የምሰራው ሞርጌጅ ባንከር ነው የሚሉት እዚህ ሀገር እና በጥቅሉ ቤት መግዛት ለሚፈልጉ ሰዎች ብድር የሚያገኙበትን ሁኔታ ማመቻቸት ስራ ነው።
ስሜ ብራና ወርገዝ ይባላል። በቨርጂኒያ ጠቅላይ ግዛት በዊሊያም ሜሪ ዩኒቨርሲቲ የምጣኔ ሀብት ፕሮፌሰር እና የዲፓርትመንቱ ሊቀመንበር ነኝ።
አመሰግናለሁ። ከአጣብቅኙ መውጫ ስትሉ በጥሪያቸው ያስቀመጣቸዋቸውን አበይት ነጥቦች እንመልከት። በተጨባጭ ምን አይነት አቅጣጫዎችን ነው እየጠቆማቸው ያላችሁት? ዶክተር ብርሃኑ፣
እንደተባለው የአሁኑ ሁኔታ ከቀጠለ መንግስትም በለው ህዝቡም እንቢተኛነቱን ከቀጠለ ብዙ መበጣበጥ እንደምታመራ ጥርጥር የለንም። ይሄ ደግሞ አጥፍቶ መጥፋት ለገዢውም ፓርቲ አይሆነውም፣ ለኢትዮጵያ ህዝብም አይሆንም እና ብሱ ላይ ትልቅ ስጋት አለን እና ከዚህ አጣብቂኝ እንዴት አገሪቱ ልትወጣ ትችላለች? ሌሎችም አገሮች በተመሳሳይ ሁኔታ ይህን ነገር የተወጡት አሉ እና ከእነሱስ ምን እንማራለን ብሎ መጠየቁ ተገቢ ነው። ይሄ አይንህን ላፈር የሚል አቋም አግባብ ያለው አቋም አይመስለኝም። ምክንያቱም አይንህን ላፈር የተባለ እንደዚህ በትልቅ የታጠቀ መንግስት እስከ መጨረሻው ድረስ አጥፍቼ እሞታለሁ ማለቱ፣ ሁለተኛ ሌሎች ብዙ ህዝቦች አሉ ወደውም ሆነ ተገደው ይህን መንግስት የሚደግፉት፣ እነሱም በዚህ ላይ ተጠቃለው ብዙ እልቂት ሊመጣ ይችላል እና እሱም አያስፈልግም። ለዚህ ነው አንደኛ ህዝቡ ወደ ሽግግር መንግስት እንዲያይ የቀን በቀኑን ትግል ብቻ ሳይሆን መፍትሄ እንዳለ ከወንዙ ባሻገር የተሻለ ምርጫ እንዳለ እንዲያይ የሽግግር ጥያቄ በአእምሮ ውስጥ ጎልቶ እንዲታይ የሚል አስተሳሰብ አለን። ይሄ ሽግግር ደግሞ ወንዙ ስንሻገር ብዙ አደጋ አለ። መንግስት ድንገት ሊፈርስ ይችላል፣ ወይም አስታራቂ የሆነ የውጭ ኃይል ሊገባ ይችላል እና የተለያዩ መልክ ነው መንግስት የሚፈርሰው እና አንዳንዱ ለሽግግር ያመቻል፣ አንዳንዱ ደግሞ ሽግግሩን ያባብሰዋል። ስለዚህ አንዱ መንገድ እርቀ ሰላም ያለበት እውነትን የማይሸሽግ የትሩዝ ኤንድ ሪኮንሲሊየሽን ፕሮሰስ የሚባለው እንደዛ ከሁሉም ከህብረተሰቡ የተውጣጡ የጎበዝ አለቆች የምንበላቸው፣ ሽማግሌዎች የምንበላቸው፣ የሃይማኖት መሪዎች የምንበላቸው ተውጣጥተው እውነቱን ህዝቡ እስካሁን ድረስ የደረሰበት ግፍ ምንድን ነው፣ ማን ነው ያደረሰበት፣ የትኛው ነው ይቅርታ የሚደረግለት፣ የትኛው ነው መጠነኛ ቅጣት የሚሰጠው፣ ምህረትና ቅጣት ያመዛዘነ ፍርድ የሚሰጠው የእርቀ ሰላም ይዘት ነው እና ይሄ እርቀ ሰላም ሁሉንም ኢትዮጵያውያን ያጠቃልላል፣ ጨቋኙን ተጨቋቹንም ያጠቃልላል እና በደቡብ አፍሪካም በሌሎችም ቦታ በኮሎምቢያ አሁን የምናየው እንደዚህ አይነት ይዘት ነው እና ያው ከኢትዮጵያ ሁኔታ ጋር ተሳስሮ የሽግግር ስርዓቱ አንዱ ምሰሶው የእርቀ ሰላምና የእውነት መርማሪ ኮሚሽን ይቋቋም የሚል እኔ በተለይ የግሌ አስተሳሰብ አለኝ። ይህን ለማድረግ ግን አሁን መሰራት ያለባቸው ቅድመ ሁኔታዎች አሉ። አንደኛው እንደሚመስለኝ በመጀመሪያ ደረጃ የፌዴራል ፖሊስ፣ በተለይ አሁን ደግሞ የመከላከያ ሰራዊት፣ እነዚህ በሙሉ ከመንገድ እንዲወጡ ወደ ጦር ሰፈራቸው እንዲሄዱ መደረግ አለበት። ህዝቡን ያው ተራው ፖሊስ ጸጥታ እንዲያስጠብቅና ህዝቡ ደግሞ የለውጥ ተስፋ መኖር ሲረዳ በራሱ ዲስፕሊን ብጥብጥ ውስጥ እንደማይገባ እናውቃለን እና ይሄ አንዱ ትልቁ እርምጃ ይመስለኛል። ሁለተኛው የፖለቲካ እስረኞችን ካለምንም ቅድመ ሁኔታ መፍታት። ይሄ ደግሞ ተአማኒነትና ለማግኘት ኮንፊደንስ ቢልዲንግ የሆነ እርምጃ ነው። መንግስት ይሄን ካደረገ ለወደፊቱ ለሚሰጠው ፍርድ ይሄን ደግሞ እንዲገነዘበው ያስፈልጋል። እና ሶስተኛው ያሁን ያለውን የውሸት ፓርላማ አፍርሶ በሄራዊ በጎበዝ አለቆች ሁሉም የተውጣጣ ጉባኤ ወይም ናሽናል ዩኒቲ ካውንስል የሚባል ቢቋቋም ይሄ ኃይል ሀገሪቱን አረጋግቶ ለወደፊት መቢ ሁለት ዓመት ሶስት ዓመት ያህል የሚቆይ የሽግግር ሸንጎ እንዲቋቋም ፈር ሊቀድና መንገድ ሊቀድ ይችላል። ከዛ በኋላ እንግዲህ አዲስ ህገ መንግስት ይጻፍ፣ የምርጫ ስርዓት ምን ይሆናል፣ የሀገሪቱ ያገዛዝ ፍጹም ምን ይሆናል፣ እነዚህ ከባድ ከባድ ጥያቄዎች አሁን ይሄ በፓርቲ ስምና በመንግስት ስም በግል አባሎች በካድሬ ስም ሲዘርፍ የነበረው ሀብት ምን ይሆናል፣ እነዚህ የቁጥጥር አውታሮች እንዴት ነው የሚያዙት፣ እነዚህ ጥያቄዎች ሁሉ መነሳት እነዚህ ካልተነሱና መፍትሄ ካልተሰጣቸው ምርጫ ማካሄድ እንደውም ህዝቡን የበለጠ ማበጣበጥ ስለሆነ የሚያረጋጋ የሽግግር ስርዓት ያስፈልጋል እና የፖለቲካ ኃይሎች የሲቪክ ኃይሎችና አገር ወዳድ ግለሰቦች ድሮ ባረጉትም አሁን በዚህ ላይ ምክር እንዲሰጡ በዚህ ላይ የሐሳብ እንዲያቀርቡ እና ኢትዮጵያዊነትኛ ራሳችን እነዚህን ስብስቦች ለመርታት ፈቃደኛ እንደሆን ያው በመግለጫችን እንዳስረድተናል።
ዶክተር ብርሃኑ ባለው ላይ ይሄ አሁን ካለንበት አጣብቂኝ የመውጫውን ዘዴ በሚመለከት እኛ በኩል መሰረታዊ ነው ብለን የምናምነው ሁሉም በኢትዮጵያ ጉዳይ ያገባናል የሚሉ ኃይሎች የህዝቡን የበላይነትና ሉዓላዊነት በህግ ደግሞ የመገዛትን አስፈላጊነት እነዚህን ሁለት መሰረታዊ ነገሮች ሊቀበሉ ይገባል። አሁን ካለውም መንግስት ጨምሮ ማለት ይህንን ከተቀበሉና የኢትዮጵያን ደግሞ እንደ ሀገር መቀጠል ካመኑ በእኛ በኩል ማመቻቸት የምንፈልገው እነዚህ በፖለቲካው በኩል የብዙ ዘመን ልምድ ያላቸው ጥናቶች የሚያካሄዱ የየራሳቸው ለኢትዮጵያ ይበጃል የሚሉትን ፕሮግራሞች ያዘጋጁ ኃይሎች ተገናኝተው በወንድማማችነት ኢትዮጵያን በማዳን መንፈስ ተነጋግረው ኢትዮጵያ እንዲህ አይነት አዙሪት ውስጥ ዳግመኛ እንዳትገባ በሚያስተማምን መልኩ የሚያዋጣን የሽግግር አካሄድ ይሄ ነው ብለው እንዲስማሙ ሁኔታዎችን ማመቻቸት፣ እንዲግባቡ መገፋፋት፣ እንዲገናኙ ማድረግ የሚለው ላይ ነው የምናተኩረው። ከዚያ በኋላ እንግዲህ ዶክተር ብርሃኑ ያለውም ሌሎችም ያልተነሱ ነገሮች እነዚህ አካሎች እየተነሱ ውይይት ተደርጎባቸው ይጠቅማሉ የሚባሉት ይያዛሉ እና በዚያ ሂደት ኢትዮጵያ በሰላም ወደ ሁሉን ያቀፈ ፍትህ የነገሰበት ሁሉም ዜጋ መብቱ ተከብሮለት በየትኛውም የኢትዮጵያ ክፍል መስራትና መኖር የሚችልበትን ሁኔታ የሚፈጥር ስርዓት ይመሰረታል ብለን ነው ተስፋ የምናረገው። ህዝቡም የሚታገለው ለዚያ ነው ብለን ነው።
መልካም። ግዙፍ የአገር ጉዳዮች ናቸው የሰፈሩት በውይይቱም እያነሳችሁ ያላችሁት። ዶክተር ብርሃኑ ካነሷቸው በቅድሚያ መሳካት አለባቸው ካሏቸው ቅድመ ሁኔታዎች የሚዳመር ለዓለም አቀፍ ለጋሾች እና ሌሎች ክፍሎች በሚል ካሰፈራችሁት ውስጥ ለመንግስታቱ ድርጅት የሰብአዊ ጉዳዮች ኮሚሽን ያለምንም ማመንታት ከ600 በላይ ደርሷል አላችሁት የሰዎች ሞት በአፋጣኝ ምርማሪዎች የሚላኩበት ሁኔታ ይሄም ቁጥር በቀላሉ ሊያሻቅብ የሚችሉን የተከሳችሁበት አለ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ይሄ ያነሳችሁትን ሐሳብ የመሰለ በርግጥም አሁን የሚካሄደው መቆም የሚችልበት ሁኔታ ለማመቻቸት ምን ምላሽ የምታገኙበት ዘዴ አለ? በዚህ በልኩ ይሄ ሐሳብ እንዲነሳ የምትጠብቁት?
እንደሚታወቀው የተባበሩት መንግስታት ሰብአዊ መብት ኮሚሽን አሁን ያለው ኢትዮጵያ ውስጥ የሚደረገው በተለይ በመንግስት በኩል በኃይል የመጠቀም ሁኔታ አሳስቦት የተባበሩት መንግስታት የሚልካቸው ልዑካን ሄደው ሁኔታውን እንዲያጣሩ የቀረበውን ጥያቄ የኢትዮጵያ መንግስት አልተቀበለውም እና ይህንን በመግለጫችን ያነሳ ነው። ይሄ መደረግ ያለበት መሆኑን ለማሳሰብ ነው። የዜጎች መብት ህይወትን እስከ ማጥፋት ድረስ ያለ በቂ ምክንያት በመንግስት በራሱ እንዲህ አይነት ሁኔታ መፈጠሩ የሚደረገው እንቅስቃሴ በእውነቱ አንድ የውጭ ወራሪ ኃይል መጥቶ የሚያረገው እስኪመስል ድረስ ራሱ በሚያስተዳድሩት ዜጎቹ ላይ ከባድ መሳሪያዎች የመጠቀም አዝማሚያ መታየቱ ማንንም ሰብአዊ የሆነ ሰው የሚያሳስብና የሚያስቆጭ የሚያስቆጣ ሁኔታ ነው። ስለዚህ ዓለም አቀፉ ህብረተሰብ በዚህ ሁኔታው በጣም ስላሳሰበው ነው እዛ ደረጃ የደረሰውና ያው ለጊዜው ዝም ተብሏል። ለኢትዮጵያ መንግስት አልቀበልም ስላለ ብቻ መቆም ያለበት ነገር ስላልሆነ በእኛ በኩል በሚደረጉት የኢትዮጵያ የዳያስፖራው የተለያዩ ስብስቦች ግለሰቦች በሚያደርጉት የአድቮኬሲ እንቅስቃሴ ተሟጋችነት እንቅስቃሴ ተባበሩት መንግስታትን አጥብቀን በመጎትጎት ይሄ ተፈጻሚነት እንዲኖረው ለማድረግ እንግዲህ ይሄ ደብዳቤው የመጀመሪያ ነው። እሱ እንዲሁ በመላክ ብቻ ሳይሆን በዴሊጌሽኖቹ አማካይነት ባይ ተወካዮች አማካይነት በጀኔቫም በኒውዮርክም እንዲደርስ ለማድረግ ጥረት እናደርጋለን። ተከታታይ ካምፔኖችም በስልክም በፋክስም ጉዳዩ እልባት እስኪያገኝ ድረስ የማቋረጥ ጉትጎታ ማድረጋችን እንቀጥላለን።
መልካም። በርከት ያሉ ጉዳዮችን አንስታችኋል። በጽሑፋችሁ የተካተቱ ዋና ዋና የሚባሉ ነጥቦችን ለማንሳት ያህል ነው የተቃቀስነው። ዶክተር ብርሃኑ ከወንዙ ባሻገር ምርጫ ብለውታል። ምርጫ መኖሩን ለማሳየት የተጠቀማችሁበት በግራና ቀኝ ያሉ ሁሉንም ወገኖች መንገድ ሊያመላክት የሚችል ሐሳቦችን ፈንጥቃችኋል። በዚህ ሰዓት የናንተ ውይይት የሚከታተሉ ታዳሚዎቻችን እንዲረዱት ምን ቢሆን ምን ይሆናል ከሚል ስጋት ነው። ከደረሱ ጉዳቶች ከዘረዘሯቸው ባሻገር መንግስት የቱን እርምጃ ቢወስድ ምን ይከተላል? ህብረተሰቡ መሐከል የሰጋችሁ ትርስ በርስ ብጥብጥ እንዳይከሰት በሚፈለገው ሂደት ውስጥ ሊሆኑ የሚችሉ ሁኔታዎችን እስኪ ፈንጥቁልን። ምናልባት አሁን ደግሞ ለለውጥ አቶ በትሩ ጀምረውልን ወደ ዶክተር ብርሃኑ ብሻገር።
አዎ፣ አሁን ያነሳኸው ጥያቄ በእውነቱ የፖለቲካ ተንታኞች የሚመልሱት ጥያቄ ነው የሚመስለኝ። የሆነ ሆኖ ግን እኛም የኢትዮጵያን ጉዳይ በቅርብ የምንከታተል ስለሆነና እዚህ ስጋት ላይም የጣለን የተያዘው አዝማሚያ በጣም አደገኛ ሆኖ ስለታየን ነው። ይኸውም በእውነቱ በማንኛውም ሀገር ህዝባዊ እንቅስቃሴ ይነሳል። ነገር ግን አንድ ህዝብ መርጦኛል የሚል መንግስት የሚነሱትን ጥያቄዎች አግባብ ባለው ህዝቡን በማግባባት የህዝቡን መሪዎች በማሰባሰብ የፖለቲካ ምህዳሩን በማስፋት እና ደግሞ የሚናገረውን ነገር ስራ ላይ በማዋል አመኔታ በህዝቡና በመንግስቱ መካከል እንዲፈጠር በማድረግ ነው ብዙ ሀገሮች የሚገጥማቸውን እንዲህ አይነት ተግዳሮት የሚቋቋሙት። እኛ ሀገር ግን ለሚነሳው ጥያቄ ሁሉ ይህ መንግስት የሚሰጠው መልስ የኃይል ምላሽ ብቻ ነው። ይሄ ደግሞ የበለጠ ህዝቡን አስከፍቶት አስቆጥቶት ዛሬ የደረሰበት ደረጃ ላይ ያደረሰው ያ ነው። ሌላው ደግሞ በቋንቋና በጎሳ ላይ የተመሰረተ የፖለቲካ ፕሮግራም አውጥቶ ይህንኑ በህገ መንግስቱ ላይ አንጸባርቆ ህዝቡ እርስ በርሱ ለብዙ ዘመናት በፍቅር በአንድነት በሰላም የሃይማኖት የዘር የጎሳ የቋንቋ ልዩነት ሳያሳይ ተቻችሎ የኖረውን ኩሩን የጀግናውን የኢትዮጵያ ህዝብ በጎሪጥ እንዲታይ ለማድረግ በእውነቱ ባለፉት 25 አመታት በጣም ጎጂ የሆኑ ስራዎች ተሰርተዋል። እንደውም ይሄ አሁን ያለው እንቅስቃሴ በእውነት እኔ በበኩሌ ከጠበቅኩት በላይ ተስፋ የጫረብኝ ወጣቱ አሁን ያለው ስርዓት ከተመሰረተ በኋላ የተወለዱት ልጆች ሳይቀሩ በኢትዮጵያ አንድነት አምነው የሌላው ወገናችን ደም የኛም ደም ነው የሚል መፈክር ይዘው መውጣታቸው እጅግ የሚያበረታታና ኢትዮጵያ እንደ ኳስ ከወደቀችበት ነጥራ የምትነሳ ጠንካራ ሀገር መሆኗን ያበሰረ ስለሆነ በጣም ደስ ብሎኛል። በአንድ በኩል በእውነቱ ይሄ ቢሆን ይሄ ይሆናል ለማለት ያስቸግራል። ግን ይሄ ሁኔታ ከቀጠለ አሁን ጠቅላይ ሚኒስትሩ ባሉት መሰረት በሙሉ ኃይላችን ተጠቅመን ህዝቡን ጸጥ እናስተኛዋለን የሚል ሂደት ከመጣ በሌሎቹ ሀገር ከደረሰው የከፋ ሊመጣ ስለሚችል ይህንን ደህና አድርገው እንዲያጤኑት ለዚህ ለድርጅቱ መሪዎች በጣም አስረግጠን ማሳሰብ አስፈላጊም ተገቢ ይመስለኛል። ምክንያቱም ጊዜው ሊዘገይ ይችላል። ካሁኑ ካሄዱን ካላስተካከሉት በኋላ መቆጣጠር የማይቻልበት ደረጃ ይደርሳል። በታሪክም የምናየው ህዝብ በአንድነት ከተነሳ ምንም ያህል ኃይል ያለው መንግስት ቢሆን ህዝቡ ሙሉ በሙሉ ተቆጣጥሮ በስልጣን የሚቆይበት ጊዜ የለም፣ በታሪክ ውስጥ አልታየም። ይህንን ብዬ ብተው ይሻለኛል።
መልካም። ዶክተር ብርሃኑ ለእርሶም ተመሳሳይ እድል፣ ሊሆኑ የሚችሉ ሁኔታዎችን ከተፈጠሩት አዝማሚያዎች ጋር አዛምደው ሀሳብ ቢፈነጥቁ።
እሺ፣ እግዚአብሔር ይስጥልኝ። በጣም ከባድ ጥያቄ ነው ያነሳኸው። ይህን ከመመለስ በፊት አንድ ነጥብ ልናገር። ደብዳቤያችንን በተለይ ለኢትዮጵያ ህዝብ እና ለራሱ ለመንግስቱ እና ለዲያስፖራ ላለው ህዝብ በቀጥታ ለመናገር የፈለግ ነው፣ ኢትዮጵያ ወዳጅ አጥ አገር ናት። ነጻነት ስር የሰደደባት ከማናንሳለህ የምትል አገር ስለሆነች ያን የኩልነት መንፈስ ያው ከጣሊያን ጊዜ ጀምሮ እንዳየነው የማይወዱ የውጭ መንግስታት እንዳጠቋት ነው። ስለዚህ እነሱ ጋር ብቻ አቤቱታ በማቅረቡ በተባበሩት መንግስታትም ጭምር ትልቅ ለውጥ ይመጣል ብሎ የሚያስብ ኢትዮጵያዊ ካለ መመርመር ያለበት መሰለኝ እና ይሄንን መገንዘብ አለብን። ነገር ግን አቤቱታችንን አናቆምም መቆጨታችንን ለማሳየት እና እሱን በመጀመሪያ መጠቆም ፈልጋለሁ። ይሄ ሴናሪዮ ስላልካቸው ያሉት ምርጫዎች የሁኔታ በዚህ ከቀጠለ ያሉት ምርጫዎች ምንድናቸው ላልከው እኔ ሶስት ሴናሪዮች ይታየኛል ምርጫዎች። አንደኛው ህዝቡ ሚተኛነቱ ይቀጥላል። ነገር ግን መሪ የለውም ወንዙን የሚያሻግረው መሪ የለውም። ለምን ቢባል የፖለቲካ ፓርቲዎች የሲቪክ ድርጅቶች እንዳይጠናከሩ ገና ብቅ ብቅ ሲሉ እየተቆረጡ ነው የመጡት። የውጭ መንግስታትም ዲሞክራሲ የሚሉት ይህ ሁሉ ነገር ሲሰራ ድጋፍ አልሰጡም። ስለዚህ የዲሞክራሲ ኃይሎች ብዙ ስር አልሰደዱም። ይሄ አንዱ ሴናሪዮ ነው። ግን የኢትዮጵያ በጣም ስር የሰደደ ስርዓት ያለባት ህዝቡ ብዙ የተሳሰረ ባህልና መከባበር ያለባት ሀገር ስለሆነች ደርግ እንኳ ፈርሶ ህዝቡ ሌላ ሀገር እንደምናየው አልዘረፈም። ስለዚህ የጨዋነት ባህል ስላለ ምናልባት እሱ በተወሰነ ጊዜ ይህንን ፍርሰት ሊገታው ይችላል። ኤኒዌይ አንዱ ፍራቻ እሱ ነው አንዱ ውጤት። ሁለተኛው የህዝቡ አብዮት ሊቀለበስ ይችላል እና እንደገና ይነሳል። ሶስተኛው አማራጭ መንግስት በዚህ መቀጠል የማይችልበት ሁኔታ ከተፈጠረና ህዝቡ ደግሞ እምቢተኝነቱን ቆረጠ በየአካባቢው ቢሆን ሰሜን ደቡብ ምስራቅ እየተባለ በዛም አካባቢ ይሁን ወይም ደግሞ ከመሃል ከአዲስ አበባ ሪጅን ይሁን የብሔራዊ የሆነ ትብብር ዛሬ ትብብር ነገ ውድድር በሚል መፈክር የየራሱን የጎበዝ አለቆች እየመረጠ ራሱን ማስተዳደር እነዛ መተባበር የሚችሉ መሰለኝ። በተለይ አሁን የጎንደር ህዝብ ትልቁ ያሳየው ምሳሌ የኦሮሞ ህዝብ ብሶት፣ የጋምቤላ ህዝብ ብሶት፣ የሶማሌ ህዝብ ብሶት፣ የአፋር ህዝብ ብሶት የእኛ ብሶት ነው ብሎ ለመጀመሪያ ጊዜ በመፈክር ይዞ በመነሳቱ የሀገሪቱን የወጣቱን ስሜት ቀይሮታል። የኢትዮጵያዊነትን ስሜት እንደገና አንስቶታል። የመከባበር የመቆርቆር የመተባበር ስሜቱን ቀይሮታል። እና ያ ከሆነ አሁን የምንፈራቸው እነዚህ ሁለቱ ሴናሪዎች ወደኋላ ሆነው የትብብር ሁኔታ ሊፈጠር ይችላል። ይሄ ግን በፍላጎት ብቻ ሳይሆን ብዙ ስራዎች መሰራት አለባቸው። የብሔራዊ አጀንዳ የሚያስተባብረን አጀንዳ ምንድን ነው? የሽግግሩ ስርዓት እንዴት ነው መሄድ ያለበት? ከዛስ በኋላ ምን አይነት ኢትዮጵያ ነው የምንፈልገው? ፍትህ ያለባት ሁሉ ዜጎቿ በእኩልነት የሚታዩባት ዲሞክራሲያዊ እንላለን እና ይሄ በስራ ላይ ሲታይ እንዴት ነው የሚለውን የሁሉም ኃይሎች ያገባናል የሚሉ ኃይሎች ልዩነታቸውን ወደኋላ አድርገው ትብብር አሳይተው ህዝቡን ወንዙን እንዲሻገር የሚመሩት ከሆነ ህዝቡ አሁን እየመራቸው ነው ጎን ቆመናል ብለው የሚያበረታቱ ኃይሎች ከተፈጠሩ ኢትዮጵያ ከአሁኑ አጣብቂኝ ወጣ ከጭቁን ስርዓት ወደኋላ የማትመለስበት ሁኔታ ሊፈጠር ይችላል። ይሄ እንግዲህ የሁላችን ምኞት ነው።
መልካም ነው። በተለያዩ ሁኔታዎች ሊታዩ የሚችሉ የቀጣይ ምዕራፍ ገጾችን አሳይተውናል። የእርስ በርስ ግጭት ስጋት አንጻር መነሳት ያለበት አንድ አግባብ የሆነ ጥያቄ አለ። ፊት ለፊት የሚታዩ መንግስትን ኃይልን በሙሉ በእጁ ያስገባ የገዢ አካል እኩል ወይም በተመሳሳይ ከግለሰቦች እስከ ብሔረሰብ አባላት ጭምር አንዱ ሌላውን የሚያይበት ለሚመጡት አዎንታዊም ሆነ አሉታዊ ሁኔታዎች የበኩሉን አስተዋጽኦ ሊያደርግ ይችላልና በደል በቂም እርስ በርስ ከመተያየት የተሻለ አዝማሚያ ለሁሉም ብላችኋል እንዲፈጠር ለማድረግ ምን መረዳት አለበት ትላላችሁ? እንደ ማህበራችሁ እንደ ኢትዮጵያዊነት ስብስብም ሆነ በግላችሁ እንደ ዜጋ አቶ በትሮስ ለመሆን።
ይሄ በጣም ጥሩ ጥያቄ ነው አሉላ፣ በማንሳት በጣም አመሰግናለሁ። የኢትዮጵያ ሕዝብ እስካሁን ባሳየው ሁኔታ በጣም አስተዋይ እና ጨዋ ሕዝብ መሆኑን የሚያስመሰክር ይመስለኛል። ነገር ግን አንተ ያልከው ሁኔታ እንዳይስፋፋ እንዳይኖርም ለማድረግ በእውነቱ ሁላችንም የኢትዮጵያ ጉዳይ ያገባናል የምንለው ሁሉ ይህንን ልናሰምርበትና ህዝቡም እንዲገነዘበው ለማድረግ የምንችለውን ሁሉ ማድረግ ይገባናል። ይኸውም አሁን ኢትዮጵያ ውስጥ የተፈጠረው አምባገነን ስርዓት የመጣበትም ሁኔታ ከዛም ወዲህ የሚያስተዳድርበትን ሁኔታ በእውነቱ ከህዝብ የመጣ አይደለም። ህዝብ ተመክሮበት ይሄ ይሻለናል ብሎ የፈጠረው ስርዓት አይደለም። ከህገ መንግስቱ ጀምሮ ብናይ ቀደም ብሎ እነዚህ ታጋዮች ነን የሚሉ ቡድኖች ባወጡት ፕሮግራም መሰረት ያንን ለመተግበር የተደረገ ሂደት ነው እንጂ የኢትዮጵያ ህዝብ መክሮ ነጻ በሆነ መልኩ ተወያይቶበት ይሄ ነው ለሀገራችን የሚበጀን ለኛ ምን ፈልገው ይሄ ነው ብሎ ያወጣው ነገር አይደለም። እና ትልቁ ችግር የችግሮቹ ሁሉ መንስኤ ይሄ መሆኑን ህዝቡ ሊገነዘበው ይገባል። ስለዚህ ያንድ አካባቢ ህዝብ ወይም ያንድ ቋንቋ ተናጋሪን ህዝብ ለዚህ ስርዓት ምንጭ እንደሆነ መፈረጁ ጠቃሚ አይደለም፣ ተገቢም አይደለም። ምክንያቱም ያም ህዝብ እንኳን ለምሳሌ የትግራይ ህዝብ ነው ብዙ ጊዜ ሲነገር አሁን ያለው ስርዓት በህዋት የሚመራ መሆኑን ሁሉም የሚያቀው ነው በይፋ። ያም ሆኖ ግን የትግራይ ህዝብ በሙሉ ተወክሎ የሱን ስሜትና የሱን ፍላጎት የሚያንጸባርቅ አመራር አለ ብሎ መቀበል ትክክል አይመስለኝም። ምክንያቱም የትግራይ ህዝብ ይሄ ድል አልተሰጠው፣ እንደውም ገፈቱን በቅድሚያ የቀመሰው የትግራይ ህዝብ ነው። ህዋት ደርግን ለማውረድ ባደረገው ጦርነት ላይ በዛ ሀገር ተሸጋግሮ በዛ ሀገር ላይ ብዙ መስዋዕትነት ህዝቡ ከፍሎ ነው ከዛ ተሸጋግሮ ወደ ሌላው ኢትዮጵያ ክፍል ሊረማመድ የቻለውና ስልጣን ሊይዝ የቻለው። ስለዚህ የትግራይ ህዝብ ብዙ ቁስል አለበት፣ ብዙ ብሶት አለበት። ያንን ደግሞ አውጥቶ እንዳይናገር ለማንኛውም የኢትዮጵያ ህዝብ አሁን ባለው ስርዓት በኃይል ታፍኗል። ስለዚህ ይሄንን መገንዘብ ይኖርብናልና አሁን የተጀመረው አካሄድ የኢትዮጵያ ህዝቦች ሁሉ በደል ደርሶባቸዋል። ስለዚህም በአንድነት ተነስተው የህዝቡን የበላይነት ማረጋገጥ አለባቸው የሚለውን አካሄድ አጠንክሮ ሁሉም ህብረተሰብ በሃይማኖት በጎሳ ሳይለያይ ይሄንን ተከትሎ ቢሄድ ለኢትዮጵያ ለዘለቄታው የሚበጃትን ስርዓት ለመመስረት ከፍተኛ አስተዋጽኦ ይኖረዋልና ይሄንን ማስገንዘብ ተገቢ ይመስለኛል።
አመሰግናለሁ። የመጨረሻው እድል የእርሶ ነው ዶክተር ብርሃኑ።
እሺ፣ በእኔ አስተያየት ለዚህ ሁሉ ቁልፉ ተስፋ ነው። የለውጥ ተስፋ በህዝቡ አእምሮ ላይ ከሰረገ የሚያተኩረው የትግሉም ውጤት ምን እንደሆነ ምኞቱ ምን እንደሆነ በግልጽ ስለሚያዩና ምኞቱ ደግሞ ፍሬያማ እንደሚሆን ከተገነዘበ በዛ ላይ ነው እንጂ የሚያተኩረው እርስ በርሱ እንዳይት ወደ መበላላት የሚሄድ አይመስለኝም። ስለዚህ ልሂቃኑ ማተኮር ያለባቸው የሽግግር ስርዓቱ ምን ይመስላል፣ ከሽግግርስ በኋላ ምንድን ነው የሚፈጠረው የሚለውን ሁሉም በእኩልነት የሚኖርባት ሁሉም የራሱን አካባቢ በራስ ገዝ ስርዓት የሚያስተዳድርባት ድህነትን ለማጥፋት ሁላችንም የምንረባረብባት ኢትዮጵያን ለመፍጠር ነው። ይሄ ነው የጋራ አጀንዳችን ብለው ማስረዳት ትልቁ ኃላፊነታቸው ነው እና ተስፋ ነው መፍትሄ የሆነ የሚመስለኝ። ጨለማውን የሚያጠፋው የተስፋ ብርሃን ነው። በሁለተኛ ደረጃ እኔ እንደው ላስገነዝብ የምፈልገው በህዝብ ትግል የመጣ የዲሞክራሲ እና የእኩልነት ስርዓት ማንም ሊወስዱ አይችልም። ከላይ እንዲሁ የተሰጠ ስርዓትን ነው ሰጪው ሊቀማ የሚችለው። ስለዚህ ህዝቡ አሁን ያሳየን ለህልውናው ብቻ ሳይሆን ለመብቶቹ እስከ ሞት ድረስ ለመታገል እንደቆረጠ ስለሆነ በዚሁ ከቀጠለበትና የሌሎች ብሶት የኔም ብሶት ነው ነግበኔ የሚለው አስተሳሰብ ፈሪሃ እግዚአብሔር የሚሉት አስተሳሰቦች እንደገና እያየሉ ከመጡ እኔ ኢትዮጵያ ትልቅ ተስፋ ያላት ሀገር ናት ብዬ አምናለሁ።
መልካም። አሳሳቢ በሆነበት ጊዜ ውስጥ ሁሉ ተስፋን የመሰለ ትልቅ ነገር ሊኖር ይገባል፣ እሱ መንገዱንም የተሻለ ያድርገዋል የሚል መንፈስ ነው በመጨረሻው የፈነጠቁት ፕሮፌሰር ብርሃኑ አበጋዝ፣ አቶ በትሩ ገብረ እግዚአብሔር ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ መስራች አባላትና የአመራሩም ጭምር አባላት። ይሄ ቀጣይ ውይይት ነው። የኢትዮጵያ ጉዳይ ግድ ብሏችሁ የሚያሳስባችሁ ሆናችሁ ከሌሎች መሰል እምነትና አስተሳሰብ ካላቸው ለኢትዮጵያ የተሻለ ሁኔታ ከሚፈልጉ ዜጎች ጋር እየሰራችሁ ያለበት ህብረት ነው። ውይይቱ ይቀጥላል፣ መልሰን እንደምናገኛችሁ ተስፋ አድርጋለሁ። ለአሁኑ ግን ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ።
እኛም በጣም እናመሰግናለን አቶ አሉላ። እግዚአብሔር ይስጥልኝ።